ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር የተመሰገነ ይሁን። ጌታችን በዛሬው ምሽት ደግሞ ከኦሪት ዘሌዋውያን መጽሐፍ ሊናገረን ሊያስተምረን ፈቃዱንና ሐሳቡን ሊያስታውቀን እነሆችን የተወደደች ምሽት አዘጋጅቶልናል። በእያላችሁበት ስፍራ ሆናችሁ ምሕረቱን ተስፋ አድርጋችሁ የእግዚአብሔርን ማዳን ተማምናችሁ የቀረባችሁትን ሁሉ እግዚአብሔር በእውነት ከዓይኑ እይታ ሳይሰውራችሁ የሚያስፈልጋችሁን ሁሉ ይጨምርባችኋል፣ ይሞላባችኋል። ምሕረቱ እጅግ አስደናቂ ነውና እያልን ወደ ዛሬው ትምህርታችን እናልፋለን። እንዲህ እንበል፣ ምሕረቱ እያስደነቀኝ ጌታዬ መጥቶ ባመጣ ያነቃቃኝ አምላክ የመንፈስ ሊዳስሰኝ በኔ ላይ የመጣ እዚያ ይደርስም ዋጋም የለውም በሰዎች አፍ የተወለፈ
ንጸልይ። በሰማይ ክብር የምትኖር እግዚአብሔር አባታችን ጌታችን እናመሰግናለን። ለዚህች ቀን ደግሞ ስላበቃህን ጌታችን ሆይ፣ በዚህ ጊዜ ደግሞ አንተ የምትናገረን ለመስማት እንደ ልማዳችን በፊት ተሰብስበናል። አቤቱ መድኃኒታችንና ጌታችን ሆይ፣ ና አስተምረን። ማውቅ የሚገባንን ነገር እግዚአብሔር ሆይ እንድናውቅ እርዳን። እባክህ ጌታችን ሆይ፣ ከሰማንም በኋላ ደግሞ 30ና 60 100ም ፍሬ የምናፈራ ሰዎች ሆነን እንድንገኝ እርዳን። በሕይወታችን ለሌሎች የምንተርፍ ሰዎች አድርገህ አበጃጅን። እግዚአብሔር ሆይ፣ ሰዓቱን ጊዜውን ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። የተከበራችሁ አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን ምዕራፍ 23 የሰንበት ወቅቶች፣ የፋሲካ በዓል እንዲሁም የቂጣ በዓል የሚሉትን አንድ በአንድ አንስተን ተነጋግረን እንደነበረ ታስታውሳላችሁ። በዛሬው ምሽት ደግሞ እግዚአብሔር በረዳን መጠን ከዚያ የሚቀጥሉትን አርዕስተ ጉዳዮች አብረን እንነጋገራለን። ስለዚህ እጥብላችሁ በእግዚአብሔር ፊት በመሆን በጥሞና እንደምትከታተሉ ተስፋችን ነው። እግዚአብሔር ይባርካችሁ። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 23 ቁጥር 9ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 9 እስከ 11 ያለውን አብረን አንድ ላይ እንመለከታለንና እስቲ መጽሐፍ ቅዱሳችሁን አውጡ። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው፣ በማግስቱ ከሰንበት በኋላ ካህኑ ይወዝውዘው ይላል። ወገኖቼ፣ የዚህን ትምህርት አብይ ርዕስ ያደረግነው የበኩራት በዓል በሚል ነው። ከዚህ በመቀጠል እንግዲህ የምንመለከተው ትምህርት ምንድነው ማለት ነው? ርዕሱ የበኩራት በዓል የሚል ይሆናል። እስራኤል ከምድረ በዳ ወጥተው ወደ ተስፋው ምድር እስካልገቡ ድረስ ይህ በዓል አይከበርም። ወደ ምድሪቱ ገብተው ዘር ከዘሩ በኋላ ግን እዚህና እዚያ ብቅ ብቅ የሚሉትን የመጀመሪያ ሰብሎች ያጭዱና ነዶ ያደርጓቸዋል። ወደ ቤተ መቅደስ ያወጧቸውና ካህኑ መስዋዕት አድርጎ ለእግዚአብሔር ያቀርባቸዋል። ካህኑ ይህን የሚያደርግበት ትክክለኛው ቀን አልተገለጸም። ምናልባትም በቂጣ በዓል መጀመሪያ ላይ ሊሆን ይችላል፣ ወይም ደግሞ በበዓሉ ማለቂያ ላይ ሊሆን ይችላል። ዋናው ነገር ወገኖቼ በሳምንቱ መጀመሪያ ቀን መሆኑ ነው። ክርስቶስ ራሱ በኩራት ተብሏል። ስለዚህም እንደዚያ መሆኑ አስፈልጊ ነው ማለት ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23ን አለፍ ብላችሁ ደግሞ በኋላ ተመልከቱ። በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ክርስቶስ የተነሳበት ቀን በግልጽ ተነግሯል። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። በኩር የሆነው ክርስቶስ ከሞት የተነሳው በሳምንቱ መጀመሪያ ቀን ነበር ማለት ነው። አንድ ቀን ቤተ ክርስቲያን የትንሣኤው ተካፋይ ትሆናለች። እስካሁን ድረስ ግን በከበረ አካል ለመነሳት ክርስቶስ ብቸኛው ነው። ቤተ ክርስቲያን በምትነጠቅበት ጊዜ ሁላችንም ከሞት እንነሳለን። ክርስቶስ እንዳደረገ ሁሉ ሁላችንም ከመቃብራችን እንወጣለን። እርሱ በኩር ነው። እርሱ በሚመጣበት ጊዜ ደግሞ የእርሱ የሆኑት በኩራት ይሆናሉ። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ይላል። የዮሐንስ ወንጌል ምዕራፍ 12 ቁጥር 24ን ልብ ይሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 የበኩራት መኖር መከር እንደሚከተል ያመለክታል። ወገኖቼ አማኞች መከር ናቸው። እየተመለከትን ወይም ደግሞ እየተማርን ያለነው የበኩራት በዓል የሚል መሆኑን አስታውሱ ወገኖቼ። ከዚህ በዓል በኋላ መስዋዕት ይቀርባል። ዘሌዋውያን ምዕራፍ 23 ከቁጥር 12 እስከ 14 ያለውን ተመልከቱ። በክርስቶስ መልስ ያገኘ ስለሆነ ግን የኃጢአት መስዋዕት አይቀርብም። እኔ ጥቅሱን አላነበብኩም፣ እናንተ በኋላ ተመልከቱት። እነዚህ መስዋዕቶች ጣፋጭ ሽታ አላቸው። እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 19ን ተመልከቱ። የዮሐንስ ወንጌል ምዕራፍ 14 ቁጥር 19 ይህ በጣም አስተማማኝና አስደሳች እውነት ነው። አዲሱን የበኩራት ዘር የኛ ነው ማለት የምንችለው በእግዚአብሔር ፊት ከተወዘወዘ በኋላ ነው። የክርስቶስ ሞትና ትንሣኤ አማኙን ወደ አዲስ አይነት ሕይወትና በረከት ያወጣዋል ወይም ደግሞ ያመጣዋል። ማንም በክርስቶስ አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ከአሮጌው አዳም ተላቀን ወገኖቼ፣ ከክርስቶስ ጋር እንያያዛለን። ከእንግዲህ ወዲህ አዲስ ዓላማ፣ አዲስ ግብ፣ አዲስ ደስታና አዲስ ሕይወት ይኖራል። ይህ ደግሞ አንዳንድ መጥፎ ልማዶቻችንን ማስወገድ ብቻ ሳይሆን ሁሉንም ነገር አዲስ ያደርጋል። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ደግሞ የጴንጤቆስጤ በዓል የሚለውን ርዕሰ ጉዳይ እንመለከታለን። እስቲ አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 15 እስከ 16 ያለውን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 15 እስከ 16 እዚህ ላይ የነገሮችን ቀደም ተከተልና አስተውል ወገኖች። የፋሲካ በዓል ፋሲካችን ክርስቶስ መስዋዕት እንደሆነልን ያሳስበናል። የቂጣ በዓል ከክርስቶስ ጋር ስላለን ህብረትና የርሱ የሆነውን ነገር ስለመካፈላችን ያሳስበናል። ይህንን ነጥብ እንደገና ልድገምላችሁ። የፋሲካ በዓል ፋሲካችን ክርስቶስ መስዋዕት እንደሆነልን ያሳስበናል። የቂጣ በዓል ደግሞ ከክርስቶስ ጋር ስላለን ህብረትና የርሱ የሆነውን ነገር ስለመካፈላችን ያሳስበናል። የመከር በኩራት ደግሞ የክርስቶስን ትንሣኤ ያመለክታል። አስተዋላችሁ? የመከር በኩራት ደግሞ የክርስቶስን ትንሣኤ ያመለክታል። አሁን ደግሞ ስለ ጴንጤቆስጤ ወይም መከር ስለመሰብሰብና ያለን እስቲ እናንብበው። የወዘወዛችሁትን ነዶ ከመጣመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ። እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ ይላል። ወገኖቼ ስለ ጴንጤቆስጤ ስንነጋገር አንዳንድ ማስተዋል ያለብን ነገሮች አሉ። ዛሬ ስለ ጴንጤቆስጤ ብዙ የቅዱሳት መጻሕፍት ድጋፍ የሌላቸው ነገሮች እየተናገሩ ነው። ይህንን ደግሞ ባለፉት ዓመታት ሁሉ ብዙ ሲወራ ሰምተናል አይተናልም። ጥቂቶች ሳይሆኑ ብዙዎቹ ሰዎች የስድብ ቃል አድርገው ይሄ ጴንጤ በማለት ሲሳደቡ እንመለከታለን። እንዲያውም ሕፃናት ሳይቀሩ የጴንጤቆስጤ ቀን የሚውለው ሁሌም በሳምንቱ መጀመሪያ ቀን 7 ሰንበቶች ይቆጠራሉ። 7ቱ ሰንበቶች 49 ቀን ይሆናሉ። አስተውሉ፣ 7 ሰንበቶች ይቆጠራሉ። 7ቱ ሰንበቶች 49 ቀን ይሆናሉ። እንግዲህ ቀጥሎ ያለው ቀን 50ኛ ቀን ይሆናል። ያ በሳምንቱ መጀመሪያ ቀን ላይ የሚውለው 50ኛ ቀን የጴንጤቆስጤ ቀን ይባላል። ይህም ማለት የመከር በኩራት ነዶ በእግዚአብሔር ፊት መስዋዕት ከቀረበ በ50ኛው ቀን መሆኑ ነው ማለት ነው። ወስተዋላችሁ? የመከር በኩራት ነዶ በእግዚአብሔር ፊት መስዋዕት ከቀረበ በ50ኛው ቀን መሆኑ ነው ይህ በዓል የሚከበረው። ቤተ ክርስቲያን የተወለደችው በሳምንቱ መጀመሪያ ቀን ነበር ወገኖቼ። ጌታ ኢየሱስም ከሞት የተነሳው በሳምንቱ መጀመሪያ ቀን ነው። ይህን ልብ እንድትሉ ፈልጋለሁ ወገኖቼ። ቤተ ክርስቲያን የተወለደችው በሳምንቱ መጀመሪያ ቀን ነበር። ጌታ ኢየሱስም ከሞት የተነሳው በሳምንቱ መጀመሪያ ቀን ነው ማለት ነው። ይህ ሁኔታ የሚያመለክተን ነገር የለምን ወገኖች? ወደ ኋላ ተመልሳ ቤተ ክርስቲያን አሮጌውን የሰንበት ቀን ማክበሯ እንግዳ ነገር አይሆንብንምን? ክርስቲያኖች በሳምንቱ መጀመሪያ ቀን ሲሰበሰቡ የጌታን ትንሣኤና የቤተ ክርስቲያንን ልደት ያከብራሉ። የጴንጤቆስጤን ምሳሌያዊ ትርጉም እንዳሻን ልንተረጉመው አንችልም። ይህንን ልብ እንድትሉ ፈልጋለሁ። በዓለ 50 ወይም ጴንጤቆስጤ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበር ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እና 4 ተመልከቱ። በዓለ 50 ወይም ደግሞ ጴንጤቆስጤ የተባለው ቀን በደረሰ ጊዜ የሚለው ቃል በዘሌዋውያን የተነገረው በተፈጸመ ጊዜ ማለት ነው። አሁን የተመለከትነው ማለት ነው። የጴንጤቆስጤ ቀን ወገኖቼ ከክርስቶስ ጋር አንድ አካል እንዲሆኑ መንፈስ ቅዱስ አማኞችን ማጥመቁንና የቤተ ክርስቲያንን መመስረት የሚያመለክት ነው። ይህን ነጥብ ደግምላችኋለሁ። የጴንጤቆስጤ ቀን ከክርስቶስ ጋር አንድ አካል እንዲሆኑ መንፈስ ቅዱስ አማኞችን ማጥመቁንና የቤተ ክርስቲያንን መመስረት የሚያመለክት ነው። ጴንጤቆስጤ የቤተ ክርስቲያን ልደት ቀን ነው። እደግምላችኋለሁ። የጴንጤቆስጤን ምሳሌያዊ ትርጉም ቅድም እንዳልኩት እንዳሻን ልንተረጉመው ወይም ደግሞ እንደፈለግን ልንተረጉመው አንችልም። እውነቱ ይኸው ብቻ ነው። በቃ መንፈስ ቅዱስ የወረደው ከክርስቶስ ትንሣኤ በኋላ በ50ኛው ቀን ነበር። ይህ ልብ በሉ። ሁሉንም ነገር እግዚአብሔር በራሱ ጊዜና እቅድ እየመራ ነው ወገኖቼ። አዲስ የመብል መስዋዕት ማቅረብ ነበረባቸው። ይህም ቢሆን የቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን አዲስ ናት። ክርስቶስ ባሮጌው ጨርቅ ላይ አዲስ መጣፊያ ለመስፋት አልነበረም የመጣው። አዲስ የጽድቅ መጎናጸፊያን ሊያላብሰን ነበር ክርስቶስ የመጣው። ኦ እንዴት ደስ ይላል! በክርስቶስ ውስጥ መሆን ማለት በርሱ ጽድቅ ውስጥ መሆን ማለት ነው። እግዚአብሔር በዚህ ሁኔታ ነው እኛን የሚያይን። እግዚአብሔር ይመስገን። የጊዜውን ቅደም ተከተል ልብ ማድረግ ያስፈልጋል። የተከበራችሁ ክርስቲያኖች፣ ከትንሣኤው በኋላ ጌታ ኢየሱስ 40 ቀን ያህል ታይቷል። አስተዋላችሁ? ከትንሣኤው በኋላ ጌታ ኢየሱስ ክርስቶስ 40 ቀን ያህል ታይቷል። ወደ ሰማይ ከመመለሱ በፊት ደግሞ ያብ ወይም ደግሞ አብ የሰጠውን ተስፋ እንዲጠብቁ እንጂ ከኢየሩሳሌም ከተማ መውጣት እንደሌለባቸው ለደቀ መዛሙርቱ ነገራቸው። ከላይ ኃይልን መልበስ ነበረባቸው። ሉቃስ ምዕራፍ 24 ቁጥር 49ን ተመልከቱ። የሉቃስ ወንጌል ምዕራፍ 24 ቁጥር 49ን ልብ ይሏል። የሐዋርያት ሥራ ምዕራፍ 1 ቁጥር 5 ደግሞ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። ከአስር ቀን በኋላ በጴንጠቆስጤ ቀን መንፈስ ቅዱስ ወረደባቸው። ዘሌዋውያን 23 ቁጥር 17 እንደሞ አለፍ ብለን እንመልከት። ከየማደሪያችሁ ከመስፈሪያው ከአስር እጅ ሁለት እጅ ከሆነ መልካም ዱቄት የተሰራ ሁለት የመወዝወዝ እንጀራ ታመጣላችሁ። ለእግዚአብሔር ለበኩራት ቁርባን እንዲሆን በርሾ ይጋገራል ይላል። ወገኖቼ፣ እርሾ የክፉ ምሳሌ እንደሆነና ለመስዋዕት መቅረብ እንደሌለበት ከዚህ በፊት በስፋት ተመልክተናል። እዚህ ላይ ግን ለየት ያለ ትርጉም ነው የተሰጠው። የቤተ ክርስቲያን ምሳሌ ሲሆን እርሾ ያለበት የመብል መስዋዕት ነው። አስተዋላችሁ? የቤተ ክርስቲያን ምሳሌ ሲሆን እርሾ ያለበት የመብል መስዋዕት ነው። በቤተ ክርስቲያን ውስጥ ክፉ ነገር ይኖራል። እንዲሁ አልፎ አልፎ ወደ ቤተ ክርስቲያን የሚመጣ ሰው እንኳ ይህን በቀላሉ ሊያስተውለው ይችላል። እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ እንዲህ ሲሉ ምስክርነታቸውን ይሰጣሉ። ለአርባ ዓመት ያህል በመጋቢነት አገልግያለሁ። በአራት የተለያዩ አገሮች ከአትላንቲክ ውቅያኖስ ጫፍ እስከ ፓስፊክ ውቅያኖስ ድረስ አገልግያለሁ። በጣም በሚያምሩና ደስ በሚያሰኙ አብያተ ክርስቲያናት ነበርኩ። አሁን ወደ ኋላ ዞር ብዬ ያንን ጊዜ ሳስበው ልዩ ደስታ ይሰማኛል። ከቤተ ክርስቲያኑ ሰዎች ጋር በጣም እንዋደድና እንቀራረብ ነበር። ያም ሆኖ ግን በቤተ ክርስቲያኑ ውስጥ ክፉ ነገር እንደ ነበር ልሸሽጋችሁ አልፈልግም ሲሉ የግል ምስክርነታቸውን ሰጥተዋል። በዚህ መስዋዕት ውስጥ ወገኖቼ፣ እርሾ የሚጨመረውም ይህንኑ ለማመልከት ነበር። እኔና እናንተ የምናያትንና የምናውቃትን ቤተ ክርስቲያን ያመለክታል። በቤተ ክርስቲያን ውስጥ ክፉ ነገር አለ። ቤተ ክርስቲያን ከመሠረቷ ብዙ ዓመታት አስቀድሞ እንኳ እግዚአብሔር ይህን ያውቃል። እስቲ አለፍ ብላችሁ ከኦሪት ዘሌዋውያን ምዕራፍ 23 ከቁጥር 18 እስከ 20 ያለውን ደግሞ እናንተ ተመልከቱ። እኔ አላነበውም። ቁርባኖቹ በዚህ ጥቅስ መሠረት መቅረብ ያለባቸው በዚህ ጊዜ ነው ወገኖች። የክርስቶስ ማንነትና ሥራ ጠቀሜታው ለቤተ ክርስቲያን ነው። ለሚያስፈልጋቸው ሁሉ አማኞች ወደ እርሱ መቅረብ ይችላሉ። ከሁሉም ነገር ይልቅ ግን ለደህንነታችን ወደ እርሱ መምጣት ይኖርብናል። እርዳታን፣ ምሕረትን፣ ርኅራኄንና መጽናናትን ለመቀበል ወደ እርሱ መምጣት እንችላለን። በሕይወታችን ለሚገጥመን ውጣ ውረድ ሁሉ ወደ እርሱ መምጣት እንችላለን። ቁርባኖቹ ሁሉ የሚቀርቡት በዚህ ጊዜ ነው። ቀደም ብለን በጠቃቀስናቸው በእነዚህ ስዕሎች አማካይነት ጌታ ታላላቅ መንፈሳዊ ነቶችን ስላስተማረን ደስ አይለንምን? ካጉልና ደረቅ ስነ መለኮታዊ ቃላት ይልቅ ወገኖቼ፣ በእነዚህ ስዕሎች አማካይነት እርሱ ሊያስተምረን ፈቀደ። እስቲ አሁን ደግሞ አለፍ ብለን ኦሪት ዘሌዋውያን ምዕራፍ 23 ቁጥር 21ን እንመልከት። እንዲህ ይላል፣ በዚያም ቀን የተቀደሰ ጉባኤ ይሁንላችሁ ዘንድ ታውጃላችሁ። የተግባር ሥራ ሁሉ አታድርጉበት፣ በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው ይላል። በዚያ ቀን ሥራዎቻቸውን ሁሉ አቁመው ማረፍ አለባቸው። እኔና እናንተ ወገኖቼ ወደ ክርስቶስ ስንመጣ ልናደርገው የሚገባንም ይኸው ነው። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለ ነበረው ሥራ አይደለም ይላል። ቲቶ ምዕራፍ 3 ቁጥር 5ን መመልከት ይቻላል። ቲቶ ምዕራፍ 3 ቁጥር 5ን ተመልከቱ። የምድራችሁንም መከር በሰበሰባችሁ ጊዜ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 22 ላይ ነው። የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ ለድሆችና ለእንግዶች ተውት፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ወገኖቼ፣ ይህ ሕግ ተግባራዊ የሚሆነው ወደ ተስፋው ምድር በሚገቡበት ጊዜ ነው። በፌሽታና በደስታቸው መካከል ድሆችንና የሰው አገር ሰዎችን ወይም እንግዶችን ማሰብ ይኖርባቸዋል። ይህ እያንዳንዱ አማኝና እያንዳንዱ ቤተ ክርስቲያን በተግባር ማሳየት የሚገባው ግዴታ ነው። እርግጥ ነው የዳነው በጸጋ ነው። ይሁን እንጂ ወገኖቼ የእግዚአብሔርን ቃል ለሰዎች የምናደርስና ሌሎችንም የምንረዳ መሆን አለብን። ቤተ ክርስቲያን ለወንጌል ስፍራን በማይሰጥ በማንኛውም ማህበረሰባዊ ጉዳይ መሳተፍ እንዳለባት አልቀበልም። ለተራቡት ምግብን፣ ላዘኑት መጽናናትን መስጠት እንዳለብን ግልጽ ነው። ይሁን እንጂ ከዚሁ ጋር ወንጌልንም ልናቀርብላቸው ይገባል። አስተውሉ ወገኖቼ፣ ባዶ ሆዱን ያለ ሰው ደስ ይያለው ወንጌልን መስማት እንደማይሆንለት ማወቅ አለብን። ይህን በተመለከተ ያዕቆብ የሚለው አለው። ያዕቆብ ምዕራፍ 2 ከቁጥር 14 እስከ 20 ያለውን በኋላ ተመልከቱ። ያዕቆብ ምዕራፍ 2 ከቁጥር 14 እስከ 20። በተጨማሪም ይህ ክፍል በዓለም መጨረሻ ቤተ ክርስቲያን ስትነጠቅና እግዚአብሔር ማረማውያን ሲያስባቸው ስለሚሆነው ታላቅ መከራን የመሰብሰብ ጊዜን ያመለክታል። ያዕቆብ ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ያዕቆብ ምዕራፍ 1 ቁጥር 18ን ልብ በሉ። የመጀመሪያይቱ ቤተ ክርስቲያን ወገኖች የአይሁዳውያን በኩራት ነበረች። ይሁን እንጂ ከዚያ በኋላ በጣም ብዙ ሰዎች ወደ ጌታ ይመጣሉ። ጌታ ኢየሱስ ስለ ዓለም መጨረሻ ሲናገር እርሻውም ዓለም ነው፣ መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው በማለት አስረግጦ ይናገራል። ማቴዎስ ምዕራፍ 13 ከቁጥር 38 እስከ 39 ያለውን ተመልከቱ። በዓለም መጨረሻ የሚኖረው ፍርድ ይህን ይመስላል አድማጮቼ። በምንም አይነት መልኩ መላእክት ከቤተ ክርስቲያን መነጠቅ ጋር ግንኙነት የላቸውም። ይህንን ልብ በሉ። ፍርድ በሚከተለው ሁኔታ ይሆናል። ኖ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በርሱ ላይ መንፈሴን አድርጌአለሁ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። ኢሳይያስ ምዕራፍ 42 ቁጥር 1ን ልብ ይሏል። ኢሳይያስ ምዕራፍ 42 ቁጥር 1ን ተመልከቱ። ከዚህ በመቀጠል ደግሞ የመለከት ድምጽ ባል የሚለውን ርዕሰ ጉዳይ አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 23 እስከ 25 ያለውን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 23 እስከ 25። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛ ወር በመጀመሪያው ቀን ረፍት በመለከት ድምጽ መታሰቢያ የተቀደሰ ጉባኤ ይሁንላችሁ። የተግባር ሥራ ሁሉ አታድርጉበት፣ ለእግዚአብሔርም የሳት ቁርባንን አቅርቡ የሚል ቃል እናገኛለን። ወገኖቼ ቀኑ በጣም አስፈላጊ ሲሆን የሚውለውም በሰባተኛው ወር ነው። የቀናት ሰንበት የዓመታት ሰንበት እንዳለ ሁሉ ይህም የወራት ሳምንት ነው። ፋሲካ የሃይማኖታዊውን በዓል ጅማሬ እንደሆነ ሁሉ ይህ ቀን የሕዝባዊ ዓመት መጀመሪያ ነው። አስተዋላችሁ? ፋሲካ የሃይማኖታዊው በዓል ጅማሬ እንደሆነ ሁሉ ይሄኛውም ቀን የሕዝባዊ ዓመት መጀመሪያ ነው። ከብር የተሰሩ ሁለት መለከቶች ሲነፉ እስራኤላውያን የምድረ በዳ ጉዞአቸውን ይጀምሩ ነበር። ዘኍልቍ ምዕራፍ 10ን በኋላ ተመልከቱ። ኦሪት ዘኍልቍ ምዕራፍ 10ን ከጥናቱ በኋላ ተመልከቱ። መለከቶቹ ሰባት ጊዜ ሲነፉ ነበር ጉዞአቸውን የሚጀምሩት። በዮሐንስ ራእይ ሰባት መለከቶችን እንመለከታለን። ታላቁ መከራ እስከሚያከትምበትና እስራኤል ወደ አዲሱ መንግስት የምትገባበትን ጊዜ ሁሉ ይሸፍናል። በዚያም ቀን እንዲህ ይሆናል፣ ታላቅ መለከት ይነፋል። ባሶርም የጠፉ በግብጽ ምድርም የተሰደዱ ይመጣሉ፣ በተቀደሰው ተራራ በኢየሩሳሌም ለእግዚአብሔር ይሰግዳሉ የሚልን ቃል በኢሳይያስ ምዕራፍ 27 ቁጥር 13 ላይ እናገኛለን። ኢሳይያስ ምዕራፍ 27 ቁጥር 13ን ይመለከቷል። መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለርሱ የተመረጡትን ይሰበስባሉ ይላል ማቴዎስ ምዕራፍ 24 ቁጥር 31ን ይመለከቷል። የማቴዎስ ወንጌል ምዕራፍ 24 ቁጥር 31 እስራኤላውያን ወገኖች እንደገና ከመቋቋማቸው በፊት ቤተ ክርስቲያን ከዚህ ምድር ትወሰዳለች። እንደ መለከት ድምጽ ያለውን የጌታን ድምጽ ይሰማሉ። የመለከቱን ድምጽ የሚሰሙትም በዚህ ምድር የቀሩት ሰዎች ናቸው። እልልታ የሚያውቅ ህዝብ ምዝጉን ነው። አቤቱ በፊት ብርሃን ይሄዳሉ ይላል። መዝሙር 89 ቁጥር 15ን ተመልከቱ። መዝሙር 89 ቁጥር 15ን ልብ ይሏል። መለከቶቹ ከሚመጣው ፍርድ ጋር የተያያዙ ናቸው። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ትምህርታችን በዚሁ ይጠቃለላል።
ወታደር እስራኤል ጌሳሞ 107ኛ ኮር 25ኛ ክፍለ ጦር 2ኛ ብርጌድ 2ኛ ሻለቃ ከጾረና ግንባር አድዋ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ወታደር እስራኤል፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን እነሆ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። በዓለም ውስጥ ወታደር እስራኤል ብዙ ነገር አለ። ውጣ ውረዱ ብዙ ነው። ከእግዚአብሔር ጋር በተለይ ስትጣበቅ እርምጃ አወጣጥህና አገባብህ ኑሮ ጌታችንን መድኃኒታችንን ኢየሱስ ክርስቶስን መምሰል በሚጀምርበት ጊዜ ጠላት ደግሞ ጦሩን ያስከትታል። ያን ጊዜ ጸንተህ መዋጋት፣ በኢየሱስ ክርስቶስ እግር ስር መውደቅ፣ መበርታት፣ መጨከንም ያለብህ አንተ ነህ። እግዚአብሔር ደግሞ ሰባሪውን ኢየሱስ ክርስቶስን ከፊት ለፊት ያስቀድምልሃል። አንተም በሱ በወጣበት እሱ በተላለፈበት እሱ በተራመደበት በዚያ መንገድ ስትራመድ ድል በድል ትሆናለህ። ኢየሱስ ክርስቶስ ፈጽሞ ወታደር እስራኤል ለጠላት አሳልፎ አይሰጥም። እስቲ አንድ ቀለል ያለ ጥያቄ ልጠይቅህ ወታደር፣ በእውነት እግዚአብሔርን ትወዳለህን? መልስ ያለ ጥርጥር አሁን ጋሻ አበበ ወዳለው እንደምትለኝ አምናለሁ። እንግዲያውስ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ነው ይላልና ታምነህ ተመላለስ። በጸሎታችን ሁሉ እኛም እናስባለን። እስራኤልን የታደገ እግዚአብሔር አንተንም ደግሞ ከመከራ ሁሉ ያወጣል። በቀን በሌሊት እግዚአብሔር ቅዱሳን መላእክቶቹን ልኮ ደግሞ ይታደጋል። ነገር ሁሉ ለበጎ ነውና በርታ። እንግዲህ የዛሬው ዝግጅታችን እዚህ ላይ ያበቃል። ልጽፉልን ለምትወዱ ሁሉ አድራሻችን የምስራች ድምፅ የመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። ደግሞ አለ የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። ጸልዩልን። ደህና አደሩ።